Gambino. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናምሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ታህሳስ 6 2013 ዓ.ም ምረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬው ምሽት ከያዝናቸው ፕሮግራሞች መሃል የወጣቶች የግል ስብዕና ግንባታ ዙሪያ ስልጠና የሚሰጥ ቡድን እናስተዋውቃቸዋለን።
ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው።
የቡድኑ አባል የሆነው ነጻነት ዘነበን የሰማችሁት። ስለ ቡድኑ እንቅስቃሴ የተደረገውን ቆይታ በምሽቱ ታዳምጣላችሁ።
ተሽከርካሪዎችን ብቃት በምናይበት ጊዜ ያው የብቃት ማረጋገጫ አሰጣጡ ዘዴው በራሱ ያመጣው አንድ ችግር አለ።
አሁን ደግሞ የሰማችሁት በኢትዮጵያ የሚደርሰውን ከፍተኛ የሆነ የትራፊክ አደጋ ለመቀነስ በበጎ ፈቃደኝነት ለአሽከርካሪዎችና ለእግረኞች ስልጠና የሚሰጠውን ውድነህ ዋቆ ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብራችሁ ማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ እሷ ላሳልፋችሁ።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በዚህ አመት ይካሄዳል ተባለው ብሔራዊ ምርጫ እየተዘጋጀ መሆኑን ገዢው ብልጽግና ፓርቲ አስታወቀ። የፖለቲካ ምህዳሩ እንዲሰፋ በመጠየቅ አመቺ የመረጋጋት ሁኔታ የለም በሚል ምርጫው እንዲተላለፍ ያሳሰቡት የኦሮሞ ፌዴራሊስት ኮንግረስና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር አንጃ ባወጣቸው የጋራ መግለጫዎች ላይ የገዢው ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲዎች ጉዳይ ኃላፊ ዶክተር አለሙ ስሜ መግለጫ የሰጡ ሲሆን ከምርጫ በፊት ሀገራዊ መግባባት ያስፈልጋል ብለው ፓርቲዎቹ ያነሱት ነጥብ ላይ ብልጽግና ፓርቲ እንደሚስማማ ገልጸው በዚህ ዙሪያም እየተሰሩ ያሉ ጅምሮች እንዳሉ አስታውቀዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። ሳውዲ አረቢያ ከሀገር የሚባረሩ ሰዎችን በመታቆይበት ሪያድ በሚገኘው የእስር ማዕከል የሚበዙት በመቶዎች የተቆጠሩ ኢትዮጵያውያን ፍልሰተኞች ኢሰባዊ በሆነ ሁኔታ ተይዘዋል ሲል Human Rights Watch አስታወቀ። ፍልሰተኞቹ እጅግ በተጨናነቁ ክፍሎች ለረጅም ጊዜ መቆየታቸውንና ጠባቂዎቹም ጎማ በለበሰ የብረት ዱላ እንደሚደበድቧቸውም ነግረውናል ሲል የሰባዊ መብት ተሟጋቹ ድርጅት አስታውቋል። ባለፉት ሁለት ወራት ጥቅምትና ህዳር ውስጥ ቢያንስ 3 ሰዎች መሞታቸውን የሚገልጽም ሪፖርት ደርሶናል ብለዋል። የሳውዲ መንግስት በአደገኛ ሁኔታ ያሉትን እስረኞች እንዲለቅ Human Rights Watch አሳስቧል። ከዓለም እጅግ ባለጸጋ ሀገራቶች መካከል አንዷ የሆነችው ሳውዲ አረቢያ በዚህ የኮቪድ-19 ወረርሽኝ ወቅት እስረኞችን በሚዘገንን ሁኔታ የምትይዝበት አንዳችም ሰበብ አይኖራትም ሲሉ የሰብአዊ መብት ድርጅቱ የስደተኛ መብት ተመራማሪ ናዲያ ሃርድማን አሳስበዋል። ይህ ኢሰባዊ አድራጎት በአስቸኳይ መቆም አለበት፣ የእስር ቤቱም ሁኔታ ዓለም አቀፍ መስፈርት ያሟላ ሊሆን ይገባዋል ሲሉ አክለዋል። የሶማሊያ መንግስት ከአጎራባች ኬንያ ጋር ያለኝን ዲፕሎማሲያዊ ግንኙነት አቋርጣለሁ ሲል አስታወቀ። የሶማሊያ መንግስት ለዚህ እርምጃው በምክንያትነት ያነሳው ኬንያ የሶማሊያን ሉዓላዊነት መዳፈሯ መሆኗን አስታውቋል። የሶማሊያ ማስታወቂያ ሚኒስትር ኦስማን አቡካርዱ በትላንት ሰኞ ለአሜሪካ ድምጽ የሶማሊኛ አገልግሎት በሰጡት ቃል ከዚህ ውሳኔ ላይ የደረስነው ከቅርብ ጊዜያት ወዲህ ኬንያ በሀገራችን ፖለቲካ ውስጥ እየገባች መሆኗና እንዲሁም ያለማቋረጥ በሉዓላዊነታችን ላይ በምትፈጽመው የለየለት ጣልቃ ገብነት ምክንያት ነው ሲሉ አስታውቋል። በዚህ ጉዳይ ላይ ኬንያ እስካሁን ድረስ መልስ አልሰጠችበትም። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር ስልጣናቸውን ከሚቀጥለው ሳምንት ጀምሮ ሊለቁ ነው። ዊሊያም ባር ትላንት ሰኞ በዋይት ሃውስ ከፕሬዝዳንት ዶናልድ ትራምፕ ጋር ከተወያዩ በኋላ ፕሬዝዳንቱ በትዊተር ገጻቸው ባር መጪውን የገና በዓል ከቤተሰቦቻቸው ጋር ለማሳለፍ ከበዓሉ በፊት ከስልጣናቸው ይሰናበታሉ ብለዋል። አያይዘውም ፕሬዝዳንቱ ጠቅላይ አቃቤ ሕጉ የእሳቸውን አስተዳደር ያሞገሱበትን የመልቀቂያ ደብዳቤም በትዊተር ገጻቸው ላይ አውጥተዋል። አንስተውታል። የፕሬዝዳንቱ ጠንካራ አጋር የሆኑት ዊሊያም ባር በፕሬዝዳንታዊ ምርጫ ውጤቱን ለመቀየር የሚያበቃ የድምጽ ማጭበርበር አልተፈጸመም በማለታቸው ፕሬዝዳንቱን እንዳናደዱ ይታወሳል። አድማጮች ለሰዓቱ ያዝንላችሁ አጠጥር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ ወደ አሰናዳነው ፕሮግራም እንለፍ። ኢትዮጵያ ከፍተኛ የሆነ የትራፊክ አደጋዎች ከሚበዙባቸው ሀገራት በግንባር ቀደምነት ተመደባለች። ምንም እንኳን ሀገሪቱ ባለፉት 20 አመታት በመንገድ ግንባታው ትልቅ ለውጥ ያስመዘገበችና ብዙ ርቀት የተጓዘች ቢሆንም ከተሽከርካሪዎችና ከመንገድ ደህንነት ጋር ያለው ግንዛቤና ጥንቃቄ አነስተኛ በመሆኑ የመኪና አደጋ በየጊዜው ይጨምራል። የዛሬው እንግዳችን ውድነህ ዋቆ ለ17 አመታት በአሽከርካሪነት ያገለገለ ሲሆን በመንገድ ደህንነት ዙሪያ በበጎ ፈቃደኝነት ለአሽከርካሪዎችና ለእግረኞች ስልጠና ይሰጣል። በተጨማሪም የህብረተሰቡን ግንዛቤ ለማዳበር ሴቭ ላይፍ በተሰኘው ማህበራዊ ድረገጽ ላይ ቅስቀሳ ያደርጋል። ከውድነህ ጋር ቆይታ ያደረገችው ኤደን ገረመውናት ቆይታቸው የሚጀምረው ውድነህ እንዴት ወደዚህ ስራ እንደገባ ከሚያስረዳበት ነው።
ለረጅም ጊዜ ሹፌር ነበርኩኝና በየቦታው ስንቀሳቀስ የማያቸው አደጋዎች፣ አንዳንዴ ሹፌሮች ኃላፊነት ያለመሸከም፣ የእግረኞችን ህዝብ አለመጥ በየቦታው ማቋረጥ፣ ራሳቸውን ለአደጋ በሰጠ መልኩ ማቋረጥ፣ ይህንም እኮ መቀየር ይችላሉ ብዬ መንግስት ከሚሰራው ጎን ለጎን ለውጥ አመጣለሁ ብዬ ስራ ሰብኩ ነው ወደዚህኛው ስራ የገባው።
ከልምድህ በመነሳት ኢትዮጵያ ውስጥ ላለው የመንገድ ደህንነት ችግር ዋነኛ ምክንያቶች ምንድን ናቸው?
ኦልሞስት ወደ 17 አመት አሽከርክሬ ያለው ዋናው ብዬ ያስኳቸው አንድ 4-5 ፖይንቶች አሉ። አሁን የመጀመሪያው የአሽከርካሪዎች ብቃት ነው። የአሽከርካሪዎችን ብቃት በምናይበት ጊዜ ያው የብቃት ማረጋገጫ አሰጣጡ ዘዴው በራሱ ያመጣው አንድ ችግር አለ። ሁለተኛ ደግሞ ከሚመጡት አዳዲስ ቴክኖሎጂዎች ጋር ራሳቸውን ቶሎ አብዴት አለማድረግና በዚህ ውስጥ የሚደርሱ አደጋዎች ናቸው። ለምሳሌ ያክል ብንወስድ መጀመሪያ ሚኒባስ የሚባል መኪና ሲመጣ ብዙ አደጋ ይፈጠር ነበር። እዛ የሱዙ መጣ፣ አይሱዙ ሲመጣ የአጃብት እያደረጉት ከሄዱት ቁጥር በጣም አደጋው የቀነሰ ነው። አሁን ሲኖትራክ ነው። ሲኖትራክን ባህሪ ማንም እየተረዳው አይደለም። ሲኖትራክ የራሱ የሆነ ባህሪ ያለው፣ እነዚህም ቴክኖሎጂዎችን በደንብ አንደርስታንድ ማድረግ ነው። ሶስተኛ ብዬ ያልኩት ደግሞ የእድሜ ጉዳይ ነው። ዛሬ ላይ ወጣቶቻችን ብዙም ኃላፊነት የሚሰማቸው አይደሉም እና አሽከርካሪ የሆኑ ያሉት እነሱም አንድ የሚፈጥሩ ችግር አለ። ሌላው የምሽት ጉዞ ነው። የምሽት ጉዞ ሶስት መሰረታዊ ችግሮች አሉበት። እነዚህ ሶስት የመሰረታዊ ችግሮቹ ምንድን ናቸው? አንደኛው የመኪናችን ራሱን የቻለ ብቃት ነው። በአደንዛዥ ተወጥሮ መንዳት ነው። ሶስተኛው ደግሞ የመኪናችንን መብራት ትክክል አለመጠቀም ነው። ይህ በሁለቱም ሳይድ የሚነሳ ስለሆነ፣ ሌላው የማህበረሰባችን የንቃት ሁኔታ ነው። ማህበረሰቦቻችን በየመንገዶች ላይ ወጥተን በምናያቸው ጊዜ የመንገድ አጠቃቀማቸውን ብዙም አዌር ያልሆኑም። ኢትዮጵያ ውስጥ በጣም ትላልቅ መንገዶች፣ ረጃጅም ሰፋፊ መንገዶች የተፈጠሩ ነው። መኪና የማያልፍባቸው ቦታዎች አሁን መኪና እያለፈባቸው ነው ያሉት። ስለዚህ በዛው ጋር እግር ለእግር እየተከተልን እኛ የእግረኞች የመንገድ አጠቃቀም ስርዓት ማስተማር ሲገባን ይህንን አላደረግንም። በዚህ ምክንያት ንቃተ ህሊናቸው ትንሽ የወረደ ስለሆነ ይህም አንዱ ችግር ነው። ሌላው የማህበረሰባችን ችግር ከብቶችን የሚነዱበት መንገድ ነው። አብዛኛው ጊዜ ብታይ ማታ ማታ አህዮች ይሄዳሉ። የተለያዩ ከተሞች ላይ ከብቶች አሉ። እነዚህ ችግር ይፈጥራሉ። ሶስተኛ ብዬ ያስኩት ደግሞ የመንገዶቻችን ጥራት ነው። እዚህ ላይ እንደኔ እየሰራ ያለው ከኢንጂነሮች ጋር እየሰራውኝ ነው። ኢንጂነሮች በመንገድ ጥራት ላይ ያለውን ችግር ክፍተት የሚያሳዩበት የራሱ የሆነ ፕሮግራም አለ። የጥናትም ሴክተር አለ። ሌላው አዳዲስ መንገዶች ስንሰራ ኢንተርናሽናል ምልክቶችን በትክክል አንጠቀማቸውም። ድራይቨሮቻችን ፕሮፐርሊ ዩዝ አያደርጓቸውም። እነዚህ ነገሮች አሉ። በአብዛኛው ጊዜ ግን ይህንን ነገር ላተኩርበት ፈልጋለሁ። አሽከርካሪዎቻችን በልምድ ነው መኪና የሚነዱት፣ ሳይንሱን አያውቁትም። እንደነ ኢነርጂ የሚለውን አቁጥም ካይናቲክ ኢነርጂ ነፍስክሽነን እነዚህ ነገሮች ቢያቁ መኪኖቻቸውን በውቀት ይነዱታል ብያስባለሁ። እዚህ ላይም ፎከስ አድርገን እየሰራን ነው ያለነው ከፊዚክስ ባለሙያዎች ጋር።
ወደ ግንዛቤ እንምጣ። አሽከርካሪዎችም ግንዛቤ እንደሌላቸው ተናግረዋል። በተለይ ደግሞ ወጣት ሹፌሮች የስልጠና ማነስና የኃላፊነት ስሜት ማጣት የሚታይባቸዋል ብለሃልና እሱን ለማሻሻል ምን ቢደረግ መልካም ነው ትላለህ?
አንደኛው ነገር አሽከርካሪ ሲባል ዝም ብሎ ተራ ስራ ፍላጣ ብቻ ሊሰራ የሚችለው ስራ አይደለም። የትልቅ ኃላፊነት የሚገባው ስራ ነው አሽከርካሪነትና ስራ ፍላጣ ወይ ትምህርት የሚችላለው የሚገባበት ነው እንዳልሆነ ማንኛውም ሰው አንደርስታንድ ማድረግ አለበት። ሁለተኛ መንግስትም አሁን እዚህ ላይ ትኩረት እያደረገ ነው ብዬ አስባለሁ። ትምህርት ቤቶች ላይ የሚሰጡ እያንዳንዱ ቲዮሪ ወይ የአሽከርካሪ በምን አይነት መልኩ ነው ግንዛቤ ያለው እንዴት ነው ያገኘ የሚለው አንቺ ምናልባት ተፈትነሽ ይቻለሽ ነው የተፈትኛለውን ጓደኞቻችንና መንጃ ፍቃድ ለማግኘት የምንፈተነው ፈተና በእርግጥ ይሄንን ነገር ውጤት ያመጣል ብዬ አንመላስልም፣ ግን አካዳሚካሊ ትምህርት ሊሰጥ ይገባል ብያለሁ።
እሺ፣ ከዛ በተጨማሪ ደግሞ ስለ ከአዲስ አበባ ወይም ደግሞ ከትላልቅ ከተሞች ውጪ የእግረኛ መንገድ የለም፣ በሱ ዙሪያ ምን ትላለህ?
ይህንን ከሶስት ቀን በፊት ጽፌዋለሁ። ምናልባት ጠቅላይ ሚኒስትር አብይ ወደ ኬንያ ሄዶ ድንበር ላይ ያለውን ወጣት ያስመርቁ ምን ነበረ የሽፋን የተደረገ የሚዲያ ሽፋን ከሀዋሳ ሞያሌ ያለ የፍጥር መንገድ ተጠናቆ ለምረቃ ደረሰ የሚል ነገር ሲሰሩ እኔ ገብቼ ጽፌ ነበረ እና አራት ነገሮችን አንስቻለሁ። አንደኛ መንገዱ በምን አይነት ጥራት ነው የተሰራው? ሁለተኛ የእግረኛ መንገድ አለ ወይ? ሶስተኛ መንገዱን ለጉዳት የሚያጋለጡ እንደ ጎርፍ አይነት ነገሮች ሲመጡ የጎርፍ መሄጃው በስርዓቱ ተሰርቷል ወይ? አራት የመንገዱ ስፋት፣ የከተማው ስፋት እና ስታንዳርድ የሚለውን ነገር ጠብቋል ወይ የሚል ነገሮችን በዝርዝር ጽፌያቸዋለሁ እዚህ ፔጅ ላይ እና አሁን ያነሳችሁት ትልቅ ፖይንት ነው። ምክንያቱም እግረኛ መንገድ በሌለበት እግረኛን በቦስቲዳት አይባል። ሶ ይህን ነገር የእግረኛ መንገድን በተመለከተ እነዚህ ሰዎች እዚህ አስፋልት ላይ የሚሆኑት ለምንድን ነው? መንገድ እግረኛ መንገድ ስለሌለው። ሶ እግረኛ መንገድ በጣም በጣም ቆሞ አንደኛ፣ ሁለተኛ መንገዱ ብቻ መኖሩ አይደለም። የእግረኛ መንገድ መኖሩ ብቻ ሳይሆን ሰው ይሄድበታል ወይ ማለት ኮምፎርቴብል ነው ወይ? ስለዚህ እነዚህን ስታንዳርዳቸውን ጠብቆ መስራት ምቹ ማድረግ ወሳኝ ነው ብዬ አስባለሁ። አንድ ማንሳት የምፈልገውና ሰላምታው ማላልፈው ነገር ምንድን ነው? ከብቶቻችንን የምንመራበት ወደ ቦረና ምናልባት ሄደች ከሆነ ምንድን ነው የሚያደርገው? አስፋልቱን ጥግ ጥግ ይመረጥርና በራሱ ይመነጥርና በዛ ጥግ ጥግ ይመረዋል። ከብቱ ከብት የሚያጧርጥበትን ቦታ ላይ መጀመሪያ እረኛ ይወጣና አስፋልት ላይ ቆሞ መኪና መምጣት አለመምጣቱን ሲያት ብቻ ነው ከብቶ የሚያሻግረው። እንደዚህ አይነት ንቃተ ህሊና ሊኖረን ይገባል።
በጣም ነው የማመሰግነው ውድነህ። ሌላም ጊዜ እንግዲህ እንግዳ እናደርግሃለን። ለዛሬ ግን አመሰግናለሁ።
እሺ፣ እኔም አመሰግናለሁ።
ኤደንንና እንግዳዋን ውድነህ ዋቆን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ስግጅታችን ይቀጥላል። በቀጣይ የወጣቶችን ስብዕና በመገንባት ዙሪያ እንቅስቃሴ የሚያደርግ ቡድን እንግዳ አድርገን ጋብዘናል። ቅን ቡድን ይሰኛል። ወጣቶች ስንባያቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎች የሚሰጥ ቡድን ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነት ካለምንም ክፍያ ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ወጣቶችን እያገዘ የሚገኘው ቡድን በቅርቡ ደግሞ ለአዲስ አበባ ወጣቶች የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። በቡድኑ እንቅስቃሴና ተያያዥ ጉዳዮች ላይ ሀብታሙ ስዩም የቀን ቡድን አባል ከሆነው ከነጻነት ዘነበ ጋር በማህበራዊ አውታር በኩል ተወያይቷል። ውይይታቸው ቀን ቡድን መቼ ተቋቋመ? ቡድኑን ለመመስረትስ ምክንያት የሆናችሁ ምንድነው? ለሚለው ጥያቄ ከተሰጠው መልስ ይጀምራል።
ጤና ይስጥልኝ። ነጻነት ዘነበ እባላለሁ። በሙያዬ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቀን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነን ለኢትዮጵያ ምን እናበርክት፣ ምን እንስራ ያለን መጻፎችን ያነበብንና እየተወያየን አዳር ፕሮግራም ሮብሮብ በማድረግ የሀገር ፍቅር ስሜት ነው የጀመረው።
ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብዕናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸው ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት?
ጥሩ ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታቤዝ አለ። ስለዚህ እነሱን ፎሎው እናደርጋለን። ኮች መደበን ኮቾች አሉ የሰለጠኑ እነሱ እየተከታተሉ በተጨባጭ በገንዘብ በቤተሰብ ህይወት በሪሌሽንሺፕ በመንፈሳዊ ህይወታቸው አት በራዕይ በአላማቸው እነዚህ ሁሉ ያመጣቸውን ለውጦች መስገበን እንይዛለን። ኦንላይን ላይም የኢ ሜጋዚን አለን። እዛ ላይም ቴስቲሞኒዎችን ተጨባጭ ለውጥ ያመጡትን ሪከርድ ያደረግን በቪዲዮ በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው።
የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው። የኢትዮጵያ ቁጥር አንድነት ከምን አንጻር ነው? ለምንስ ይህንን መርህ መጠቀም ፈልጋችሁ?
በጣም ጥሩ። እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝ ነው። ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው። አክቹሊ የቡድናችን ራዕይ ባለ ራዕይ ቀን ጤናማና ባለጸጋ ትውልድ ማፍራት የሚል ነው። በ2024 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ግብ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድል ኢስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መልእክቱ ሰላምን፣ ፍቅርን፣ ጤናን፣ ህብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው እውነተኛ የሰው ልጆች መልእክቱ እንጂ ገንዘብ ሲሆን ብዙ ጊዜ ቫልዩ የሌለው ሰው ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መልእክቱ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደ ኋላ ተመልሰን የምንኖረው ይሆናል ማለት ነው።
ጥቂት የማይባሉ ወጣቶች በመስተላ አነቃቂና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም ሁኔታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሐሳባዊነትን ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስተዋወቂያ ዘመቻ ወይንም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ?
እንግዲህ እኛም በቅን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳነውና ለዚህም ነው መጀመሪያ ስልጠናዎቹ እኛ ህይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ የራሳችንን ምስክርነት እየሰጠን ይሄን ሰለጠንኩ እንዴት ተገበርኩ እንዴት አይነት ውጤት አመጣው ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው እናሰለጥነው። ከዛ ደግሞ ኢንስፓይሬሽናል ሞቲቬሽናል ሳይሆን ፕራክቲካሊ ምን ላድርግ የት ላድርግ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ በእኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም። በነፃ ነው የምንሰጠው። እንግዲህ በቅን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ አገለግላለሁ የሚል ፕሮጀክት አለን። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው ገንዘብ የሌላቸው በጀት የሌላቸው ድርጅቶች የመንግስት የግል ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ የተጣሉ ሲታረቁ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናልና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት እንዲሁም ከሰለጠናቸው የሚመለከታቸው አካላትም በደብዳቤ ማግኝተናል ማለት ነው።
እንግዲህ ትልቁ ያዝ ነው ተጨባጭ የሆነ ለውጥ የለውጥ መንገድ ነው ማለት ነው።
በቀጣይ ጊዜ ለተሰሯቸው ስላቀዳቸው ጉዳዮች እስቲ ደግሞ ንጻነት አጋራን ምንድነው ህልማችሁ?
እንግዲህ በቀጣይ ጊዜ ልንሰራ አቀናቸው አንደኛ እስከ 2024 ዓመተ ምህረት ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው። አሰልጥነን ከዚያ ውስጥ 100 ሺህ የሚሆኑትን 10 በመቶዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለ100 ሰዎች እያንዳንዳቸው የሥራ ዕድል እንዲፈጥሩ ማድረግ ነው። ያም ከ10 ሚሊዮን በላይ የሥራ ዕድል እንፈጥራለን በቀን ቡድን ብቻ። ይሄ ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ 3 ሚሊዮን አካባቢ መንግስት ስራዎች ናቸው ያሏትና ስለዚህ ምን ይሆናል አሁን የሀገሪቷ ከመጣቀርበው የመንግስት የሥራ ዕድል ከ3 እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ኮንቪኒየንት በሆነውና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማን ገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው።
ሀብታሙንና እንግዳውን ነጻነት ዘነበን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። የዕለቱ አስተናጋጃችሁ ስመኝሽ የቆየ ነኝ። አሁን ደግሞ ሀብታሙ ስዩም የሀገር ውስጥና የውጭ ስፖርት ክንዋኔዎችን አጠናቅሮ ወደ እናንተ የሚያደርስበት የስፖርት ሰዓት ላይ ደርሰናል። የዛሬው እንዲህ ተጠናቅሯል።
የኢትዮጵያ አትሌቲክስ ፌዴሬሽን ትናንት ባደረገው 24ኛ መደበኛ ጉባኤ ላይ ፌዴሬሽኑን ለቀጣይ 4 ዓመታት የሚመራ ፕሬዝዳንት መርጧል። በዚህ መሰረት ኮማንደር ደራርቱ ቱሉ በ27 ድምጽና በአንድ ተቃውሞ የፌዴሬሽኑ ፕሬዝዳንት እንዲሆኑ ተመርጠዋል። ኮማንደር ደራርቱ ቱሉ ብቸኛዋ እጩም ነበሩ። ኢትዮጵያን ያመታት የአትሌቲክስ ባለድሎችን ሀገሪቱን በዓለም የስፖርት አደባባይ ያስጠሩ ጀግኖችን አክብረዋል። ከትናንት በስቲያ በሸራተን አዲስ በነበረ ዝክረ መርሃ ግብር ላይ የሻምበል አበበ ቢቂላ 60ኛ ዓመት የሮም ኦሎምፒክ የማራቶን ድልና ከሜልቦርን እስከ ሪዮ ኦሎምፒክ የተሳተፉ የአትሌቲክስ ጀግኖች ድረስ ተዘክረዋል፣ ተመስግነዋል። የሀገሪቱ ፕሬዚደንት ክብርት ሳህለወርቅ ዘውዴን ጨምሮ በርካታ የመንግስት ባለስልጣናት፣ የስፖርቱ ዘርፍ ሹሞችና አትሌቶች በተገኙበት ስነ ስርዓት ላይ ስፖርት ለኢትዮጵያውያን አብሮነት የዋለው ውለታም ተወስቷል። ከሜልቦርን እስከ ሪዮ ኦሎምፒክ ከተሳታፊ እስከ ወርቅ ሜዳሊያ ባለድል አትሌቶች የተዘጋጀላቸውን የምስጋና ዋንጫ፣ ከሜልቦርን እስከ ሞስኮ ኦሎምፒክ ለተሳተፉ አትሌቶች ደግሞ ከ8 ሚሊዮን ብር በላይ ከሚመለከታቸው ኃላፊዎች ተረክበዋል። በህይወት የሌሉ አትሌቶች ሽልማት ለቤተሰቦቻቸው መሰጠቱን የኢትዮጵያ አትሌቲክስ ፌዴሬሽን በፌስቡክ ገጹ በኩል አስታውቋል። የቤት ኪንግ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ እየተካሄደ ይገኛል። ቅዳሜ ዕለት ሰበታ ከተማና ድሬዳዋ ከተማ ባዶ ለባዶ አቻ ወጥተዋል። ፋሲል ከነማ ቅዱስ ጊዮርጊስን 1-0 ረትቷል። እሁድ ዕለት ኢትዮጵያ ቡናና ወልቂጤ ከተማ 2-2 አቻ ወጥተዋል። አዳማ ከተማ ጅማ አባ ጅፋርን 4-1 ረትቷል። ትናንት በተደረገው ጨዋታ ደግሞ ሀዲያ ሆሳና ወላይታ ድቻን 2-1፣ ባህር ዳር ከተማ ደግሞ ሲዳማ ቡናን 3-1 አሸንፈዋል። ዙሩን አዳማ ከተማ፣ ባህር ዳር ከተማና ሀዲያ ሆሳና ከአንደኛ እስከ ሶስተኛ ደረጃ ተቆጣጥረውታል። የቀድሞ የፈረንሳይና የሊቨርፑል እግር ኳስ ቡድኖች አሰልጣኝ ጄራልድ ሁሊየን በ73 ዓመታቸው ከዚህ ዓለም መለየታቸው ተሰምቷል። ሊቨርፑልን ከዝቅተኛ ውጤታማነት እርከን አንስተው በ2001 የጎርጎሳውያኑ ዘመን በአንድ የውድድር ዘመን የሶስት ድል ባለቤት ከሆኑ ቡድኖች ደረጃ አድርሰውታል። የፓሪስ ሴን ጀርሜን፣ ኦሎምፒክ ሊዮኔስና አስቶን ቪላ የተሰኙ ቡድኖችንም አሰልጥነዋል። ለሞት የተዳረጉት በልብ ህመም ምክንያት መሆኑን የፈረንሳይ የዜና አውታሮችን ጠቅሰው ሮይተርስ ዘግቧል።
destilal ya sukute taqal zinefu takantal godele mortal defesu tara almen tabta yetemen yewat digta destilal ya sukute taqal zinefu takantal godele mortal defesu tara almen tabta yetemen yewat digta
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁ ስመኝሽ የቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየቶቻችሁን ላኩልን። የነገ ሰው ይበለን። መልካም ነገሩን አቤት ተው ከበት በቴር ካራፋት አተ
Yeah.